ርዕሰ ሊቃነ ጳጳሳት ፍራንቼስኮ ኢየሱስን መከተል የሚገባን የግል ፍላጎቶቻችንን ብቻ ለማሟላት ብለን ሳይሆን እምነታችንን ለማጠንከር ጭምር ሊሆን ይገባዋል ማለታቸው ተገለጸ። ቅዱስነታቸው ይህንን የተናገሩት በትላንትናው ዕለት ማለትም በሚያዝያ 8 2010 ዓ.ም በቫቲካን በሚገኘው በቅድስ ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተገኙበት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደነበረ የተገለጸ ሲሆን በወቅቱ ያሰሙት ስብከት ትኩረቱን አድርጎ የነበረው በዕለቱ ከዮሐንስ ወንጌል ከምዕራፍ 6 ከቁጥር 22 እስከ 29 ላይ ተወስዶ በተነበበውና ኢየሱስ በአምስት እንጀራና በሁለት ዓሣ 5000 ሰዎችን መመገቡን በሚገልጸው የወንጌል ክፍል ላይ መሠረቱን ያደረገ እንደነበረ የተገለጸ ሲሆን በወቅቱ ይህንን ታላቅ ተአምር ያየ ሕዝብ ኢየሱስን ንጉሣቸው አድርጎ ለማንገስ በፈለጉበት ወቅት ኢየሱስ ከዛ ሸሽቶ መሄዱንና ከቆይታ በኋላም ሕዝቡ ኢየሱስን ፈልጎ እንዳገኙት በሚገልጸው የወንጌል ክፍል ላይ ያጠነጠነ ስብከት እንደሆነም ለመረዳት ተችሏል። ኢየሱስን የምከተለው የግል ጥቅሜን ለማሟላት በማሰብ ብቻ ነው ወይስ ለእምነቴ ስል ነው? ኢየሱስ በእኔ ሕይወት ውስጥ ምን ዓይነት ተግባራትን ፈጽሟል? ኢየሱስ ላሳየኝ ፍቅር እንዴት ነው ምላሽ ለመስጠት የምችለው? የሚሉትን ጥያቄዎች ቅዱስነታቸው በወቅቱ ማንሳታቸውም ተገልጿል። ኢየሱስን የምንፈልገው ተአምራትን በሕይወታችን ውስጥ እንዲያከናውን በማሰብ ወይም በመፈለግ ብቻ ሊሆን እንደማይገባው የገለጹት ቅዱስነታቸው በዕለቱ ከዮሐንስ ወንጌል ከምዕራፍ 6 ከቁጥር 22 እስከ 29 ተወስዶ በተነበበው የወንጌል ክፍል ላይ ቀደም ሲል እንደገለጽነው ኢየሱስ በአምስት እንጀራና በሁለት ዓሣ 5000 ሰዎችን በመመገቡ የተነሳ ይህንን ተአምር ያዩ ሰዎች በዚህ በኢየሱስ ባሳያቸው ልዩ ተአምር ተማርከው ሊያነግሱት እንደፈለጉ ኢየሱስ ባወቀበት ወቅት ለእምነት ሳይሆን ለግል ፍላጎቶቻቸው ብቻ እንደሚፈልጉ ተረድቶ ከዚያ አካባቢ እንደሸሸ ቅዱስነታቸው በድጋሚ አስታውሰዋል። ሕዝቡም ኢየሱስን ፈልጎ ባገኘው ወቅት ረቢ መቼ ወደዚህ መጣህ ብሎ በጠየቁት ወቅት ኢየሱስም እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ተአምራዊ ምልክቶችን ስላያችሁ አይደለም ብሎ መልሶላቸው እንደነበረ ያስታወሱት ቅዱስነታቸው በዚህ ረገድ በወቅቱ ኢየሱስን ሲከተሉ የነበሩ ሕዝቦች ሁለት ዓይነት ገጽታ እንደነበራቸው ቅዱስነታቸው ጨምረው ገልጸዋል። ኢየሱስ የሚናገራቸው ንግግሮች ሁሉ ልብ የሚነኩ ጉዳዮች በመሆናቸው የተነሳ ይህንን የሕዝቡን ልብ የሚነካ የእርሱን ንግግር ለመስማት የሚከተሉ ሰዎች በአንድ ጎራ እንደሚመደቡ፣ ይህም ማለት እምነታቸውን ለማጠንከር በማሰብ እርሱን የሚከተሉ ሰዎች በአንድ ጎራ የሚሰለፉ ሲሆን፣ በሌላ በኩል ደግሞ በአምስት እንጀራና በሁለት ዓሣ 5000 ሰዎችን በመመገቡ የተነሳ የግል ፍላጎቶቻቸውን በዚህ መልኩ ለማሟላት የሚከተሉት ሰዎች ደግሞ በሌላ ጎራ እንደሚሰለፉ ቅዱስነታቸው ገልጸዋል። በአጠቃላይ በዕለቱ በተነበበው ቅዱስ ወንጌል ውስጥ የተጠቀሱት ሕዝቦች መልካም የሚባል እምነት የነበራቸው፣ ነገር ግን ይህ እምነት በጥቂቱም ቢሆን ከግል ጥቅማቸው ጋር የተቆራኘ እንደነበረ የገለጹት ቅዱስነታቸው በዚህ ሁኔታ የሚታየውን አነስተኛ የሆነ እምነት ኢየሱስ እንደሚገስጸው ቅዱስነታቸው ጨምረው ገልጸዋል። ኢየሱስ አጋንንት ያደረበትን ሰው በፈወሰበት ወቅት በማርቆስ ወንጌል በምዕራፍ 5 ከቁጥር 1 እስከ 20 ላይ እንደተጠቀሰው ማለታቸው ነው። ከዚህ ሰው የወጡት አጋንንቶች በአቅራቢያው በሚገኙ ኮረብታ ላይ ትልቅ የአሳማ መንጋ ውስጥ እንዲገቡ ባዘዘበት ወቅት 2000 ያህል አሳማዎች ከገደሉ አፋፍ በመንደርደር ቁልቁል ወርደው በባህር ውስጥ ሰጥመው እንደ ሞቱ በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው በወቅቱ በዚያ መንደር ይኖሩ የነበሩ ሰዎች አሳማዎቻቸውን በማጣታቸው የተነሳ ማግኘት የሚገባቸውን ገቢ ወይም ገንዘብ በማጣታቸው የተነሳ ሕዝቡ አገራቸውን ለቆ እንዲሄድላቸው ኢየሱስን እንደ ጠየቁት ቅዱስነታቸው አስታውሰዋል። በተመሳሳይ መልኩም ከለምጽ በሽታ ከነጹ 10 ሰዎች መካከል እግዚአብሔርን እያመሰገነ ወደ ኢየሱስ የተመለሰው አንድ ሰው ብቻ እንደሆነ በስብከታቸው የጠቀሱት ቅዱስነታቸው ቀሪዎቹ 9ኙ ግን ይህ ተአምር በእነርሱ እንዲፈጸም ያደረገውን ኢየሱስን ዘንግተውት እንደነበረ ቅዱስነታቸው አስታውሰዋል። ከዮሐንስ ወንጌል ከምዕራፍ 6 ከቁጥር 25 ጀምሮ በተነበበው ቅዱስ ወንጌል ውስጥ እንደተጠቀሰው ኢየሱስ ሕዝቡን ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣቸው ለዘላለም ሕይወት ለሚኖር ምግብ ስሩ ብሎ የገሰጻቸው በዚሁ ምክንያት እንደሆነ ያስረዱት ቅዱስነታቸው ሁል ጊዜም ቢሆን የእግዚአብሔርን ቃልና የእርሱን ፍቅር በመፈለግ ብቻ መትጋት እንደሚኖርብን ጨምረው ገልጸዋል። በመቀጠል በወቅቱ ከሐዋርያት ሥራ ከምዕራፍ 6 ከቁጥር 8 እስከ 15 ላይ በቀዳሚነት ተወስዶ በተነበበውና ስለ ሰማዕቱ ቅዱስ እስጢፋኖስ ሕይወት በሚገልጸው የመጽሐፍ ቅዱስ ክፍል ላይ ተመርኩዘው ስብከታቸውን የቀጠሉት ቅዱስነታቸው በዚህ ረገድ ቅዱስ እስጢፋኖስ ኢየሱስን መከተል የሚያስከትለውን መዘዝ በቅጡ ሳይረዳው ኢየሱስን መስበክ እንደጀመረ ገልጸው በወቅቱ ቅዱስ እስጢፋኖስ በመንፈስ ቅዱስ ኃይል ተመርቶ የሚናገረው ንግግር በጣም ግልጽ የሆነ ንግግር እንደነበረ ገልጸው ይሁን እንጂ ሕዝቡ እርሱ ይናገር የነበረውን ጥበብና መንፈስ መቋቋም አለመቻላቸውን ቅዱስነታቸው አስታውሰዋል። ቅዱስ እስጢፋኖስ ኢየሱስን መከተል የሚያስከትለውን መዘዝ በቅጡ ሳይረዳው ኢየሱስን መከተል እንደጀመረ በድጋሜ ያስታወሱት ቅዱስነታቸው ይህ ጉዳይ ይመቸኛል፣ ይህ ጉዳይ ደግሞ አይመቸኝም በማለት ቅድመ ሁኔታዎችን ሳያስቀምጥ ኢየሱስን ተከትሎ እንደነበረ ገልጸው ኢየሱስን በጣም ከመውደዱ የተነሳ እርሱን እንደተከተለው መጨረሻውም እንደ ኢየሱስ እንደሚሆን እርግጠኛ እንደነበረ ቅዱስነታቸው ጨምረው ገልጸዋል። በወቅቱ ሕዝቡ የቅዱስ እስጢፋኖስን ስም በሐሰት በማጥፋት እንደ ወንጀለኛ እንዲቆጠር በማድረግ በወጥመዳቸው ውስጥ እንዲገባ ካደረጉ በኋላ ስለ ኢየሱስ ምስክርነት በመስጠቱ የተነሳ ብቻ በድንጋይ ተወግሮ እንዲሞት እንዳደረጉት የገለጹት ቅዱስነታቸው በዚህ ረገድ ቅዱስ እስጢፋኖስ የራሱን የግሉን ፍላጎት ለማሟላት ሳይሆን ሕይወቱንም በመሰዋት ጭምር ኢየሱስን መመስከሩን ቅዱስነታቸው ጨምረው ገልጸዋል። በዚህም አግባብ እኛ ሁላችን ዛሬ ራሳችንን ልንጠይቅ የሚገባን ጉዳይ መሆን የሚገባው እኔ ኢየሱስን የምከተለው ለምንድን ነው የሚለውን ጥያቄ ማንሳት ተገቢ እንደሆነ የገለጹት ቅዱስነታቸው ይህንን ጥያቄ ከመመለሳችን በፊት ከዚህ ቀደም ኢየሱስ በሕይወታችን ውስጥ ያከናወናቸውን መልካም ተግባራትን ማስታወስ እንደሚገባ ቅዱስነታቸው ጨምረው ገልጸው ይህንን በምናደርግበት ወቅት ኢየሱስ በሕይወታችን ውስጥ የፈጸመውን ታላላቅ ተግባራት እንዳሉ መረዳት እንችላለን ብለዋል። ከዚህም በመቀጠል ለራሳችን ማቅረብ የሚገባን ጥያቄ የሚሆነው ኢየሱስ ለእኔ እነዚህን ውብ ነገሮች በሕይወቴ ውስጥ ከፈጸመ እኔ በበኩሌ ለኢየሱስ ምን ማድረግ ይኖርብኛል የሚለውን ጥያቄ ማንሳት ተገቢ እንደሆነ የገለጹት ቅዱስነታቸው ኢየሱስ ሆይ አንተ ለእኔ ብዙ ፍቅር ሰጥተኸኛልና እኔም በበኩሌ ላንተ ያለኝን ፍቅር እገልጻለሁ ልንለው ይገባል ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።